ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 15 ስናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በዛሬው ቀን ቁጥሩ በሚሊዮን የሚቆጠር ሕዝብ በአዲስ አበባ መስቀል አደባባይ በአብይ አህመድ ተጀምሯል የተባለው የለውጥ እንቅስቃሴ እንዲገፋ ድጋፉን ሰጥቷል። ከአዲስ አበባና ከተለያዩ ቦታዎች የመጣው ሕዝብ ስለ መተባበርና አንድነት የሚያራምዱ ለውጡ ግቡን ለመምታት እንዲገፋ የሚጠይቁ የተለያዩ መፈክሮችን ሲያሰሙ መቆየት ተስተውሏል። ትክክለኛውን የኢትዮጵያ ሰንደቅ ዓላማ በሰልፈኞች የተያዙ ሲሆን በተለያዩ ቦታዎች ተሰላፊዎቹ በተለይ ውጋገን ባንክ አካባቢ ወያኔ ሌባ የሚል ጮት ሲያሰሙ የቆዩ መሆናቸው ታውቋል። በሰልፉ መጨረሻ ላይ ቦምብ መበፈንዳቱ በርካታ ሰዎች ሊጎዱ ቻሉ መሆናቸው ታውቋል። የተለያዩ ምንጮች ስለተጎዱ ሰዎች የተቃረኑ መረጃዎችን ሲያቀርቡ ያሉ ቢሆንም በመጨረሻ የጤና ጥበቃ ሚኒስቴር ከሰጠው መረጃ ለማወቅ እንደተቻለው በቦምቡ ጥቃት አንድ ሰው ሕይወቱን ያጣ ሲሆን 154 ሰዎች የአካል ጉዳት የደረሰባቸው መሆኑና ከነዚህም ውስጥ 10 በጽኑ የቆሰሉ መሆናቸውን ለማወቅ ተችሏል። ቦምቡን በማፈንዳት የተጠረጠሩ 4 ሰዎችም ተይዘዋል። ሰዎቹ በፖሊስ መኪና የመጡ ሲሆን የፖሊስ ዩኒፎርም መልበሳቸው ተነግሯል። የመጡበት የፖሊስ ታርጋ የተለጠፈባት ተሽከርካሪ በሰልፈኞቹ መስተዋቷ ከመሰባበሩ ለላይ በእሳት የተቃጠለች መሆኑ ተነግሯል። አብይ አህመድ በቦምቡ ፍንዳታ ወቅት ከአደባባዩ በጠባቂዎቹ የተወሰደ ሲሆን ከተወሰነ ጊዜ በኋላ በቴሌቪዥን እንደተናገረው ጥቃቱ በተጠናና በታቀደ መልክ በሙያ በመደገፍ የተፈጸመ ነው ብሏል። የለውጥን ሂደት ለማጨናገፍ የምትሽቀዳደሙ ኃይሎች ድርጊታችሁ በፊትም አልተሳካላችሁም፣ ዛሬም አልተሳካላችሁም፣ ወደፊት አይሳካላችሁም ብሏል። የጸጥታ ኃይሎች ከፍተኛ ዝግጅትና ጥንቃቄ እንዳደረጉ ቀደም ብሎ ቢገልጹም ጥቃት አድራጊዎቹ በተጠናና በሙያ በመደገፍ በመሆኑ ጥቃት ሊያደርሱ ችለዋል። እንደተባለው ጥቃቱ የተፈጸመው በተጠናና በታቀደ መልክ በመሆኑና አጥቂዎችም የፖሊስ ዩኒፎርም መልበሳቸውና የፖሊስ ተሽከርካሪ መጠቀማቸው ጥቃቱ የተደረገው የአብይን አካሄድ በማይደግፉ በወያኔ መሪዎች ሳይሆን አይቀርም የሚል ከፍተኛ ግምት እየተሰጠ ይገኛል። ድርጊቱን የተለያዩ ወገኖች ያወገዙት ሲሆን አሜሪካና የአውሮፓ ህብረት እንዲሁም ጅቡቲና የተባበሩት አረብ መንግስታት መግለጫ በማውጣት አውግዘውታል። የፍኖተ ዲሞክራሲ ሬዲዮ ይህን አይነቱ አረመናዊ ድርጊት በጽኑ እያወገዘ ጉዳት ለደረሰባቸው ዜጎችና ቤተሰቦች መጽናናትን ይመኛል። በዛሬው ቀን በአዲስ አበባው መስቀል አደባባይ ከተደረገው ሰልፍ ሌላ በደሴ፣ በደብረ ማርቆስ፣ በጎንደርና በሌሎች ከተሞችም የድጋፍ ሰልፍ ተደርጓል። ከተፈናቀሉበት ቦታ እንዲመለሱ ሁኔታው ተመቻችቷል በማለት ከባለስልጣኖች የሚሰጠውን ሽንገላ ባለመቀበል ከቤንሻንጉልና ጉሙዝ ክልል የተፈናቀሉ የአማራ ተወላጆች ለመመለስ አለመፈለጋቸውን እየገለጹ ይገኛሉ። እስካሁን ድረስ ከመጡት ውስጥ የተመለሱት ከ40 የማይበልጡ ሲሆን በተለይም በባህር ዳር ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ውስጥ ተጠልለው በምጽዋት የሚኖሩ በርካታ ተፈናቃዮች ለመመለስ ፍላጎት እንደሌላቸው ገልጸዋል። ተፈናቃዮቹ ለመመለስ ፈቃደኛ ካልሆኑባቸው ምክንያቶች መካከል ዋናው የጸጥታ ችግር ሲሆን፣ ሌላው ደግሞ በቂ መቋቋሚያ ያልተሰጣቸው መሆኑና አስተዳዳሪያቸውም በዚሁ በኩል ያሳዩት ትብብር አነስተኛ መሆኑን ገልጸዋል። የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴው ባወጣው መግለጫ ወያኔ ወደ 280 ታግደው የነበሩ ድረገጾችን ነጻ አደረኩም ቢልም አሁንም ቢሆን የኢሕአፓና ከዚህ ድርጅት ጋር ንክኪ አላቸው ያላቸውን ድረገጾችን እንዳገደ ነው አጋልጧል። በድረገጾች አፈና ዋናው ሚና ሲጫወት የነበረው አዲሱ ሹም ራሱ መሆኑን የጠቀሰው ኮሚቴ እስረኛ ተለቀቀ ቢባልም አንድም ኢሕአፓ ተብሎ የታሰረ አለመፈታቱን ገልጿል። 28 ዓመታት በወያኔ እስር ቤት የታገቱና የሚሰቃዩ የኢሕአፓ አባላት እንዳሉ እናስታውስ ያለው ኮሚቴ ሁሉም የፖለቲካ እስረኞች እንዲፈቱ ትግል ይከተል ከማለቱ ባሻገር ዛሬም የሰባዊ መጥሰት ያልቆመ በመሆኑ የህዝብ መብት ይከበር የሚለው ትግል ተፋፍሞ መቀጠል ይገባዋል ሲል ማሳስቧል። የራሱ የኢትዮጵያ ፖለቲካ ስነኞች አንድነት ኮሚቴ ድረገጽ ወይም ዌብሳይት አሁንም እንደተዘጋ መሆኑን ኮሚቴው አጋልጧል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 15 ምዕራፍ 4 ህይወት እንደገና። የከተማው ህይወት መረጋጋት ይታይበታል። እነዚያ በየምሽቱ የሚሰሙ የጥይት ድምጾችም የሉም። ሳይታሰቡ የሰውን ግቢ በርግደው ቤት የሚያተረማምሱ አሰሳዎች ቀርተዋል። በየመንገዱ ድንገት የሚደረጉት ፍተሻዎች ተቋርጠዋል። ትምህርት ቤቶች ተረጋግተው መደበኛ ትምህርት ቀጥለዋል። አዲስ አበባ ጸጥ ብላለች። ፍሬዎት መኖሯን ተቀብላለች። ለመኖር ግን ልታደርጋቸው የሚያስፈልጉ በርካታ እንቅስቃሴዎች አሉ። ትምህርቷን መቀጠል አለባት። ማህበራዊ ግንኙነትም ሊኖራት ያስፈልጋል። ወደ ተግባር መለወጥ ግን አልሆነላትም። ሁሉም ነገር ግራ ይገባታል። የሰፈሯ ልጆች ብዙዎቹ ሞተውና ተሰደው በጣት የሚቆጠሩ ብቻ ቀርተዋል። እነሱንም ብዙም አታያቸውም። ሁሉም ሰው ተጠራጣሪና ፈሪ ሆኗል። ፍሬወት ከሰው መቀላቀል አልሆነላትም። ጨዋታው አይጥማትም፣ ውይይቱም አይገባትም። እያንዳንዱ ነገር የሞቱትንና የት እንደደረሱ ያልታወቁትን ጓዶቿን ያስታውሳታል። ያሳለፈቻቸውን ጊዜያት እንድትናፍቅ ያደርጋታል። የምታልፍባቸው መንገዶችም ሳይቀሩ የትዝታዋ ቀስቃሾች ናቸው። በቤትና በግቢያቸው የምታደርጋቸው እንቅስቃሴዎች እንኳ በቀን ውስጥ አብዛኛውን ሰዓት በላይሁንን ወንድሟንና እህቷን እንድታስታውሳቸው ይገፋፏታል። በሐሳቧ ከነሱ ጋር ያደረገቻቸውን ነገሮች ትደግማቸዋለች። የበላይሁንን እህት ማየት በራሱ ለሷ ፈተናዋ ነው። ኢየሩስ በጣም ዝምተኛ ሆናለች። አለባበሷ ሳይቀር ተለውጧል። መሽቀርቀር ትወድ የነበረችው ልጅ ዛሬ እንደ ነገሩ ለባብሳ ነው ወደ ሥራ የምትሄደው። ብቻ ሕይወት ከእስር ቤቱ ያልተናነሰ የስቃይ ቦታ ሆነባት። ለፍሬ በሕዝብ በተጣበበው ዓለም ውስጥ እየኖረች ብቸኝነት ይሰማታል። እናቷን በቤት ውስጥ ሥራ ታግዛቸዋለች። አንድ ጊዜ ወደ ማድ ቤት ከገባች በፍጹም አትወጣም። የሚያስቸኩለውንም የማያስቸኩለውንም ስትሰራ እዚያው ትውላለች። አንዳንዴ እንቅልፍ እምቢ ይላታል። አገር ሁሉ ተኝቶ ጭር ባለው ሌሊት የፍሬወት አእምሮ ግን ማረፊያ አጥቶ እንደዞረ ይነጋለታል። ከዓመታት በፊት የነበሩትን የሰፈሯን ልጆች፣ ይሰባሰቡባቸው የነበሩትን አካባቢዎችና አላፊ አግዳሚውን የሚለፉት ለከፋ ህይወቷን ወደማይመለስበት ጎዳና የመራውን ዘመቻ ዘማቾቹንና እርሱ አደረሩን ከዘመቻ መልስ በሰፈሯ ወጣቶች ላይ ያስተዋለችው ለውጥ ትግሉን ለትግሉ ወጣቱ የነበረው ስሜት ሰላማዊ ሰልፎቹን የነበረውን መተሳሰብ የከፈሉትን መስዋዕትነት የነበረውን ጠንካራ ዲሲፕሊን አንዳንዴ የማታቀውን ያሲምባን ተራራ በመናባው ስትቃኘው ትቆያለች። አሲምባ የያባ ሰራዊት አባላት የትጥቅ ትግል ማዕከል መሆኑን ከመስማት ሌላ ስለቦታው የምታውቀው ባይኖርም በሐሳቧ ታየዋለች። በፊልም እንዳየቻቸው የጦር ምሽጎች ሁሉ ያሲምባ ህይወት ከባድ እንደሚሆን ታስባለች። የተጎሳቆሉ ግን ጠንካሮች ለምንም የማይበገሩ የሰራዊቱ አባላት ባይነ ህሊናዋ ይታያታል። ሚሚን ጸጉሯን አሳጥራ ቁምጣ ለብሳ ዝናሯን ታጥቃ በረባሶ ተጫምታ በአሲምባ ተራራ ላይ ላይታች ስትታኮስ ላቧ በግንባሯ ሲንቆረቆር ሌሎቹ ጓዶች ሲያበረታቷት ድንገት ደግሞ ሌላው ትዝ ይላታል። እዚያም መከፋፈል ተፈጥሮ ይሆን ብላ ራሷን ትጠይቃለች። ልክ እንደዚሁ እንደ አዲስ አበባው እነሱም ዘንድ ክፍፍል ሲፈጠር አንዱ በሌላው ላይ መሳሪያ ሲያዞር አይኖቿን ትጨፍናለች። ከዚያ በኋላ ያለውን ላለማሰብ አምሮዋን ለመክታት ትሞክራለች። ግን አይሆንላትም። እንደገናም ታስበዋለች። በህይወቷ ሁሉ ያን ከማሰብ የሚገታት ነገር ያለ አይመስላትም። አንተነህ የት እንደሄደ ባታውቅም አሲምባ እንዳልሆነ ይገባታል። አንተነህ ከፓርቲው ራሱን ለይቶ ነው የሄደው። ግን እዚሁ አዲስ አበባ ውስጥ አንተነህን ለመፈለግ ያላደረገችው ጥረት የላትም። አብረው የሄዱባቸው አካባቢዎች ሁሉ ሄዳለች። በድፍረት እነ ሄዋን ቤት ደውላ ሄዋን ውጭ መሄዷን ብትሰማም ስላንተነህ ግን ምንም ሊነግሯት አልቻሉም። ከአንተነህ ጋር የሄዱበት የነበረው አፓርትመንት 4 ኪሎ ተመላልሳለች፣ ግን ምንም አላገኘችም። ዘመቻ ጣቢያ ይቀርቡት የነበሩ ጓደኞቹን አፈላልጋ ጠይቃለች። ስላንተነህ ግን የሚያውቅ አንድ ሰው እንኳ አላገኘችም። ምናልባትም ቢያውቁም ለእርሷ ሊነግሯት አልፈለጉም ይሆናል። ሁሌም የማይቋጭ ሐሳብ አንስቶ መጣል ብቻ። ወይዘሮ ስርጉት ጥረታቸው ሰምሮላቸው ደህና ይምሰሉ እንጂ ውስጣቸው ለአንድ ቀን እንኳ የተሟላ ሰላም አግኝቶ አያውቅም። በቀን ሐሳባቸው በሌሊት ህልማቸው ሁሌም ከቃላብና ከሚሚ ጋር ናቸው። ምኑን ይሆን የተመታው? እንዴትና የት ይሆን የተጣለው? ሚሚ የት ደርሳ ይሆን? አውሬ በልቷት ይሆን ወይስ የጥይት ሰለባ ሆና ይሆን? ሁሌም መልስ የማይገኙላቸውን ጥያቄዎች እንደጠየቁ እንባቸውን እንዳፈሰሱ ናቸው። የፍሬዮትም ነገር ያሳስባቸዋል። ያቺ ቤት ውስጥ እግሯ የማይቆይ ልጃቸው ውጪውን ለማየት መጥላቷ፣ ዝምታዋና ትካዜዋ ያሳስባቸዋል። ምነው አምላኬ ይላሉ ባዩዋት ቁጥር። ልጆች ያድገው ራሳቸውን ችለው ለወግ ለማዕረግ በቅተው ዛሬ የሚያስቡት አይደለም። ህልማቸው ሁሉ እንደጉም በኖ ጠፍቷል። ውስጣቸውም እየደከመ መሆኑ ይሰማቸዋል። ይጨነቃሉ። ይቺ ልጅ እንዲህ በደመ ነፍስ የምትኖረው እስከ መቼ ይሆን ይላሉ ፍሬህይወት ለብዙ ሰዓታት በትካዜ ተውጣ ሲመለከቷት። ከእስር ቤት ከወጣች 5 ወራት ተቆጠሩ። መጪው ወር ደግሞ ትምህርት የሚጀመርበት የመስከረም ወር ነው። እሷ ግን ስለምንም የምትጨነቅ አትመስልም። አንድም ቀን ስለ ትምህርት አንስታ አታውቅም። نم غراغ بت بلاچو عند كان ليطيقوا اتوسنونا فريه بلو طروات متما عليك بفتنه من ياسبش نو سلامنو ما سلكتايو هوتش من يوتالما عليكاتشو بفتنه አባባሏ አስደነገጣቸው። ሌላ ምንም ሳይናገሩ ተተዋት ወደ ውጭ ወጡና በረንዳ ላይ ቆሙ። በረንዳው ላይ ቆመው በሐሳባቸው ጭልጥ ብለው ሄዱ። የህይወታቸውን ዘመናት ሁሉ በሐሳባቸው አዳረሷቸው። አጀማመሩ አስደሳች የነበረ ህይወት። መተሳሰብና መተጋገዝ የነበረበትና በተስፋ የተሞላ ትዳር። ጤናማና ደስተኛ ልጆች ያደጉበት ቤት። ብዙም ሳይቆይ ደግሞ የባለቤታቸው ድንገተኛ ሞት። መከራና ችግር፣ ፖለቲካ፣ ስደትና ስራት፣ የልጅ ሞት፣ ተስፋ የሌለውና የጨለመ ወደፊት። እማ ዚነሽ እንዴ? የሚለው የፍሬህይወት ድምጽ ከሄዱበት መለሳቸው። ዞር ብለው ተመለከቷት። እንደዚህ ለብሳ ካዩት ቆይቷል። ጸጉሯ ከነመፈጠሩም የረሳችው ይመስል አንድም ቀን እንደሚገባ ስታደርገው አላዩአትም። አሁን ግን ያዩትን ማመን አቃታቸው። የፍሬህይወት ጸጉር የድሮ ርዝመቱ ባይኖርም ውበቱ አለ። የድሮዋን ልጃቸውን ተመለከቷት። በጣም አምራለች። አይኖቻቸውን እንባ ሲያቃጥላቸው ለመመለስ ታገሉት። እማ በጣም ይቅርታ አሳዘንኩሽ አይደል? አለቻቸው እንባ የርሷንም ድምጽ እየቆራረጠው። ትምህርት ጀምራለሁ ለመዘገም መሄዴ ነው አለቻቸው። ጎሽ ተባረኪ። ሀዘንና ተስፋ መቁረጥ ቅርሶች የሆኑብኝ አንቺ ለህይወት ያለሽን ስሜት ስመለከት ላንቺ ብቻ ሳይሆን ለሮቤል የሚጨንቀኛል። እንግዲህ ሮቤል ማን ነው ያል? ከእንግዲህ ለሮቤል ያለሽው ደግሞ አንቺ ነሽ አሏት። እማ እኔም መስማት አልፈልግም። አንቺ ከሌለሽ ደግሞ ማናችንም የለንም አለች። መሸሻ ይቻልም ፍርዬ ውስጤን ስለማቀው እኮ ነው አሏት። እማ እባክሽ ደግሞ አንቺ እሺ በይኝና እንደገና ሐኪም ቤት እንሂድ። ይህንን ውስጤን ስለማቀው የምትዩን ነገር አልወደውም አለቻቸው። አይ ፍርዬ መሽቶ በነጋ ቁጥር መድከሜ ከሚሰማኝ በስተቀር ምን መማለል ብለሽ ነው? ግዴለሽም እኔን ደስ እንዲለኝ በሙሉ ልቤም ትምህርት ቤት እንድገባ አለቻቸው። ተስማሙላት። እማ አንቺ እኮ በጣም ጠንካራ ነሽ ደሞ ገና ልጅ ነሽ ለምን ስለመታስብ ያለሽ አለቻቸው። ደሞ ቢሆንልኝ እኔም ባላስብ መርጣለሁ። እስኪ እግዚአብሔር ያውቃል። አንቺ ብቻ በርችልኝ። አንቺ ትምርትሽን ከጀመርሽ እኔም መበረታለሁ አሏት። እቅፍ አድርገዋት ቃል ገባልሻለሁ አለቻቸው። ፍሬህይወት ከግቢው ወጣ። ካይናቸው እስከምትሰወር ድረስ ተመለከቷት። ባክህን አበርታልኝ አሉ ወደ ሰማዩ አንጋጠው። ቤት ገብተው ተቀመጡ። የፍሬህይወት ትምህርት ለመጀመር መወሰን በጣም ደስ አላቸው። ውስጣቸውን አዳመጡት። ሆኖም ግን እዚህ ግባ የሚሉት ጥንካሬ አልተሰማቸውም። ቢሆንም አሉ ለራሳቸው ቢሆንም ከእግዚአብሔር ጋር እስከ መጨረሻው ዓለት ተታገላለሁ አሉ። ሰርጎት ተኝተሻል እንዴ አሉ የበላዩን እናት ከውጭ። እማት አራልተኛሁም አሉና ፈጠን ብለው ወጡ። ፍሬለችም እንዴ አሉ የበላዩን እናት። ትምህርት ቤት ልጠይቅ ብላ ወጣች። እሰይ መብራን እኔስ ሐሳብ ይዞኝ ነበር። እንዲያው ነገር ዓለሙን ሁሉ ትታው መቀመጧ አሳስቦኝ ነበር አሉ የበላይሁን እናት። የበላይ አባት እንዴት ናቸው? የፍሬህይወት እናት ደግሞ ጠየቁ። አይ ስርጉቴ አልቀሰን የሚወጣልን እኛ እንሻላለን እኮ
ሐዘኑን በሆዱ አምቆ ሲል ነው የሚያድረው። እንቅልፍ ያለው መሰለሽ?
አሉ የበላዩንና እርሳቸውም እየተከዙ።
እንግዲህ ውስጣችን እንደበሰለ መኖር እንጂ ምን ይደረጋል?
አሉ የፍሬወት እናት።
ወይ ጉድ! የመጣውበትን ረስቼው። ነይ እስኪ ቁርስ እንብላ
አሉ የበላዩን እናት።
መቼም
የበላዩን እናት ባይኖሩ ወይዘሮ ስርጉት በሕይወት መቆማቸውም አጠራጣሪ ነበር። ምግብ የሚቀምሱት በጨዋታ ሐሳባቸውን የሚካፈሉት ከሳቸው ጋር ነው። ለበላዩን እናትም ያው ነው። ሕይወት ሲያስጠላቸውና ሐዘን ሲበረታባቸው የሚያበረቷቸው የፍሬ ሕይወት እናት ናቸው።
እሷ ባትኖር ምን ይውጠኝ ነበር ይላሉ እሳቸውም።
ሁለቱ እናቶች ተከታትለው ቁርሳቸውን ሊበሉ ገቡ። ፍሬወት የእናቷ ሁኔታ አስደንግጧታል። ሳታስበው በተናገረችው ነገር በጣም እንደከፋቸውና እንዳዘኑ ተመልክታለች። እሳቸውን ለማስደሰት ስትል የራሷን ስሜት መርሳት እንዳለባት ወሰነች። ደግሞስ እስከ መቼ ነው በትካዜ መቆየት የሚቻለው? አለችና ራሷን ለማበረታታት ሞከረች። ለእናቷና ለሮቢ ስትል ራሷን ማስተካከል፣ መቆዘምና ማሰቧን መቀነስ ይኖርባታል። ግን የቀድሞው ትምህርት ቤት ለመማር የሚችል ጭንቅላት የላትም። እዛ ግቢ ስንት የምታስታውሰው ነገር አላት። ለምን ራሷን ትበጠብጠዋለች? እናም አብራዋት ከተፈቱት ሰዎች መሃል የሁለተኛ ደረጃ አስተማሪዎች እንደነበሩ አስታወሰች። አንደኛቸውን ለመጠየቅ ወሰነች። የስልክ ቁጥር ከማስታወሻዋ ላይ ፈለገችና ደወለች። የምችለውን ሁሉ ለማድረግ ሞክራለሁ አላት የደወለችለት ሰው። ከሦስት ቀናት በኋላ ስልክ ደውሎ የትምህርት መረጃ እንድታቀርብ ነገራት። የዚያን ዕለት ከድሮው ትምህርት ቤት የትምህርት መረጃዎቿን አውጥታ ወሰደች። ሳምንት ባልሞላ ጊዜ ተሳክቶላት ትምህርት ልትጀምር እንደምትችል ተነገራት።
እማ፣ ነገ ትምህርት ልጀምር ነው
አለቻቸው ማታ እራት እየበሉ። እፎይ አሉና በረጅሙ ተነፈሱ እናቷ።
እቴትዬ፣ እኔም ደስ አለኝ አለ ሮቤል ደግሞ።
ፍሬወት የቱን ያህል ሐሳብ ሆናባቸው እንደነበር ስታስበው በውስጧ ቃል ኪዳኗን አጸናች። የምትችለውን ሁሉ በትምህርት እንደምትበረታና በውጤቷም እንደምታስደስታቸው አሰበችውና ፈገግ አለች። ትምህርት ስትጀምር ቀላል ሆኖ አላገኘችውም። ከተማሪዎቹ ጋር ተነጋግሮ መግባባት፣ ተጫውቶ መሳቅ አልሆነላትም። ተሰቃየች። ልጆቹ እንደ ጊዜያቸውና እንደ ሁኔታው ነው መሆን የሚችሉት። እሷ ደግሞ እያንዳንዱን ነገር የምታነጻጽረው ከድሮው ጋር ሆነና ሁሌም መደበር ሆነ እድሏ። እነሱም እንደ ባይተዋር ቆጠሯት። ሁሉን ነገር ማድረግ የምትፈልገው ከእስር ቤት ጓደኞቿ ጋር ስትገናኝ ብቻ ነው። ሁል ጊዜም የመጨረሻው ደወል ሲደወል በጥድፊያ ነው ከክፍል የምትወጣው። ከክፍል ወጥታ ምስጢረ ቤት ሳትደርስ በፍጹም ወደ ቤቷ አትሄድም። ፍሬወት ከእስር ቤት ስትወጣ ከተደሰተችባቸው ነገሮች አንዱ የምስጢረ ትምህርት መጀመር ነው። በማታው ትምህርት አንደኛ ክፍል ገብታ መማር ጀምራ ስላገኘቻት ደስታውን አልቻለችውም። ምስጢረን ከእናቷ ጋር አስተዋውቃታለች። ከትምህርት ቤት ስትወጣ ወደ እሷ እንደምትሄድም ነግራቸዋለች። እናም ከትምህርት ቤት ቆየት ብላ መምጣቷ አያሳስባቸውም። ከርቸሌ አዲስ ህይወት ነው ከነበሩበት ጊዜያዊ እስር ቤት በጣም የተለየ በየለቱ ፀሐይን ያለ ስስት የሚያዩበት እግር ያሻውን ያህል የሚንቀሳቀስበት የተሻለ ነፃነት ያለበት ቦታ ነው ከርቸሌ ትልቁ የብረት በር በተከፈተ ቁጥር ማን መጣብኝ ብሎ የማይሳቀቁበት ቦታ ነው አልፎ አልፎ ወደ ደርግ ጽህፈት ቤት መወሰድ ሊኖር ይችላል አንዳንዴም የጅምላ ርሸናም ያጋጥም ይሆናል ቢሆንም በየለቱ የሚሳቀቁበት አይደለም ከርቸሌ ቢያንስ በሳምንት አንድ ቀን ቤተሰብንና ጓደኛን በአካል ማየትና በሩቅም ቢሆን ማነጋገር ይቻላል ከርቸሌ ሌላም አለ ተማሪው ይማራል ለማስተማር ብቃት ያለው ያስተምራል ስፖርት በሽበሽ ነው ፈቃደ ወህኒ ከወረደ በኋላ የተሻለ ስሜት ያለው መሰለ እንደ ማንኛውም እስረኛ ቤተሰቦቹ መተው ስላዩት ተደስቷል እናቱ ቢሞቱም አባቱም ጤናቸው የማያወላዳ ባይሆንም እህትና ወንድሞቹ እንዲሁም ዘመዶቹ ይጠይቁታል በመጀመሪያዎቹ ወራት ውስጥ ተጫዋችና ሳቂታ ሆኖ የእስር ቤት ጓደኞቹ ደስ ብሏቸው ነበር ያስተምራል የእግር ኳስ ይጫወታል ቀልዱና ጨዋታው በጣም ጨመረ ለብቻው ሲሆን ግን እናቱንና እህቱን ያስታውሳል እናቱ ታመው ዘመድ ወዳጅ ጠይቋቸዋል እንደሰውም በክብር ተቀብረዋል የእህቱን መሞት የሚያውቀው ግን እሱ ብቻ ነው ይህን ባስታወሰ ቁጥር ራስ ምታት ያሰቃየዋል እህቱን ባስታወሰ ቁጥር ፍሬህይወትን ያስባታል ፈቃደ ለፍሬ ያለውን ስሜት ከእህቱ ጋር ከመመሳሰል ጋር ብቻ አያይዞ ሊያልፈው አልቻለም ከመምሰሏ ባሻገር የሚዘልቅ ስሜት አለው ደግሞም እኮ ጠንካራ ልጅ ናት ይላል ለራሱ የመጀመሪያው ቀን ወደ እስር ቤት ሲመጣ ብዙ ሰው ይደናገጥና ይርበተበታል ከርሷ ላይ ግን ያን አይነት ስሜት አላየባትም ኮስተር ብላ ለሚደርሰው ነገር ሁሉ ራሷን ያዘጋጀች ትመስል ነበር ይሃፓ ስንት ጠንካራ ልጆች ነበሩት ይላል ፈቃደ በቁጭት ትውስታው ወደዚህ አቅጣጫ ከሄደ መመለስ አይሆንለትም ስንት የሚያስታውሳቸው ወጣቶች አሉት አንድ ቅስቀሳና ፕሮፓጋንዳ ስራ ላይ የተከሰተውን ነገር በፍጹም አይረሳውም ትልቅ የእድር ስብሰባ ሲካሄድ ቅስቀሳ የማድረግ እቅድ ነበረ ቅስቀሳውን ለማድረግ የተመደቡት ሰዎች ሲመጡ ሽፋን መስጠት አስፈላጊ ስለነበረ በተጠንቀቅ ላይ ነበሩ እነፈቃደ አንድ ጊዜ የሚል የሴት ድምፅ ተሰማና ሁሉም ጸጥ አለ አንድ ጎፈሬው አደግ ያለ ወጣት ወደፊት ወጣና ህዝባዊ መንግስት ለምን በሚል ርዕስ አጥር ያለ ንግግር አደረገ በልጁ አነጋገርና ባነሳቸው ቁም ነገሮች ተሰብሳቢው ተደምሞ ሳያበቃ ልጅቱ ደግሞ በፍጥነት ወደ መድረኩ ወጣች የተናገረችው ለ15 ደቂቃዎች ብቻ ነበረ ሰው ሁሉ አፉን ከፍቶ አዳመጣት ይሃፓ ያቸንፋል አለች በመጨረሻ ስትሄድም የነበራት ፍጥነት ልክ እንዳመጣጧ ነበር በሰው ላይ ፈጥራው የነበረው ስሜት የሚደነቅ ነበር አሁን በህይወት ትኖር ይሆን አለና ራሱን ጠየቀ ፈቃደ ምንም ማስታውሰዋለው መቋጫው ግን ፍሬህይወት ነች ምናልባትም እዛ እስር ቤት ከገባ በኋላ በተለይም ምርመራው ክፍል አካባቢ ሴት እስረኛ ስላላጋጠመው ሊሆን ይችላል ብቻ ለፍሬ ልዩ ቦታ አለው ምርመራ ክፍል ያያቸውን ሌሎች ሴቶች በጣም ይጠላቸዋል የሚናገሯቸው ቃላት እንኳ አይመቹትም መቼም እነዚህ አባ ሆነው አያውቁም ደጋፊም እንኳ ሊሆኑ አይችሉም ይል ነበር ሁልጊዜ ሲያያቸው ታዲያ በእነሱ አይን እያያት ይሆን ፍሬን እንዲያከብራትና በልብ ውስጥ ልዩ ቦታ ይሰጣት ግን ለራሱ ታማኝ መሆን አለበት በማፍቀርና በማድነቅ መሃል ያለውን ልዩነት አሳምሮ ያውቀዋል راسون ليكت بفصوم ايچلم فقادم بتفطرو لراسونا لسميتو تامانينو او لفري يالو سميت فكر مهونن كترداو قويتوال دغمو فكرنياو تزتلوالج فكرنياون يودات نبر كفتنيا اسر بيت بنبر غيزيغن بزو مال طيقهچو بتام يگرمو نبر وهني كورده بهالا بتدغاغامي ايمطاش ستطيقو متايتاچو ينبرون فكر اندي قسقس ادرغوتال بيهونم دبوناون سيمرمر ودفريي ادلابت انم بحسابو لبفيت فكرنياو ينغراتال كرسو ايلك كفريغا يتقراربو مهوناچون لياسامنات يموكرال جن اسواس بتون اسكاهون يلال دغمو سبب سيفلك راسين ما سامن كاكاتين من مدرج يجلالو اسكمچينو ايهونم بيي مزلقو لبينا منفسي ليلا اني دغمو ليلا مهونا نچلم يلال سميتون مقبل اندالبت لراسو سياسامن دغمو ياللبتن بوتا ياسبال بنصاصونا باسرنياو محل ياللو ليونت ياستاوسنا ይህን ጊዜ እኮ ስንቱ ይመኛታል እንደኔ በሩቅ ሳይሆን ይልና ይበታጫል ግን መሞከረን ማን ይከለክለዋል ማን ያውቃል ዛሬም ፍሬዎትን የሚያስደስታት ከስር ቤት ጓደኞቿ ጋር መገናኘት ነው እነሱ የሚግባቡበት ቋንቋ አላቸው ከተነሳ የማያልቅ ትዝታቸውን ማውራት ከሁሉም በላይ ይናፍቃታል ቢሆንም ይያደር ወደ መደበኛው ህይወት የመግባት ሁኔታዎች እየተፈጠሩ ነው በተገናኙ ቁጥር ስለለፈው የፖለቲካ ህይወት ብቻ ማውራት እየቀነሰ ስለዛሬው ህይወት መጫወት ተጀምሯል የሷ የሁል ጊዜ ወሬ መስዋዕትነት ስለከፈሉ ጓዶች ነው እኛ የነሱ ባለዳዎች ነን ትላለች ፍሬህይወት እነሱ ህይወታቸውን ከፈሉ እኛ ደግሞ ቢያንስ እነሱ ቢኖሩ ለቤተሰባቸው ሊያደርጉ የሚችሉትን ነገር በተወሰነ ደረጃም ቢሆን ለማድረግ ማሰብ ይኖርብናል ትላለች ሁልጊዜ ፍሬዬ የምትይው ይገባናል ግን ህይወት እንደገና መቀጠል አለበት የሆነው ሁሉ ሆኗል እኛ የተረፍነው ግን መኖር አለብን እንደድሚያችን ልናደርግ የሚገባልን ማድረግ ይኖርብናል ለሌሎችም ማሰብ ያለብን እየኖርን ነው ይሏታል የእሁድ የወህኒ ቤት ማርፈጃ አልተቋረጠም እነፍሬ ተሰባስበው ይሄዳሉ ያገኙትን ሁሉ ገስተው ጓደኞቻቸው ሊጠይቁ ሲሄዱ ለደስታቸው ወሰን የለውም ጓደኞቻቸውም ይጠብቋቸዋል ስጦታው ከውስጥም ይሽጎደጎዳል ራሳቸው የሰሯቸውን የተለያዩ ቅርጻ ቅርጾች ይሰጧቸዋል ሲገናኙ በርቀትም ቢሆን ተጫጫቸው ተተራርበው አይበቃቸው ከዚያ ግቢ ውጡ ካልተባሉ አይወጡም ከወህኒ ቤት የሚሰጧቸውን ስጦታዎች በአብዛኛው የትኛው የማን እንደሆነ አያውቁትም ብቻ እየተጫጫቸው እየተቀበሉ ወደ ቦርሳቸው መክተት ነው አንድ ቀን ታዲያ ፍሬ ያልተበቀችው ነገር ገጠማት አንድ ከከርቸሌ የተሰጣትን በእጅ ስራ ያማረ ስክሪፕቶ አወጣችና ለተጽፈበት ከፈተችው መጻፊያ ግን አልነበረውም ውስጡን ለማየት ስትሞክር ወረቀት አለበት ወረቀቱን አወጣችው ስክሪፕቶውን ማን እንደሰጣትና መቼ እንደተሰጣት እንኳን አታስታውስም ወረቀቱን ስትገልጠው ልቧ እየመታ ነበር ወረቀቱ ላይ የተጻፈው አጭር ነገር ነበር ፍሬ አፈቅርሻለሁ በልቤ ውስጥ ልዩ ቦታ እንዳለሽ ተረጅልኝ ፈቃደ ይላል ወረቀቱ ላይ የተጻፈው ደነገጠች በጣም ደነገጠች በሚቀጥለው እሁድ ከርቸሌ ሲሄዱ ከፈቃደ ጋር የነበራት ቆይታ ለየት ያለ ነበር በጽሑፉ ከገለጸው የበለጠ ፍቅር ካይኖቹ ያነበበች መሰላት ጓደኞቿ ምንም ጊዜ አልሰጧትም ያንኑ ቀን በተረብ አጣደፈዋት ከጓደኞቿ ስትለይና ብቻውን ስትሆን ግን ያ ሁሉ ደስታ ባንዳፍታ ተኖ ጠፋባት ሐሳቧ ሁሉ ተመሰቃቀለባት ራሷን ከሃዲ አድርጋ ቆጠረችው ሌሊቱን ሙሉ እንቅልፍ ባይኗ ሳይዞር ነጋላት በሐሳቧ ስትባክን ሌሊቱ ቦታውን ለቀኑ አስረከበ በፍጹም ላደርገው አይገባኝም አለች በመጨረሻ በሚቀጥሉት እሁዶች ከርቸሌ ሳትሄድ ቀረች የምትመጣ ይመስልሻል አለ ዳኙ ሰዓቱን እየተመለከተ ይመስለኛል መልክቴ ደርሷት የምትቀር አይመስለኝም አሁን ፈተና በመቃረቡ ነው እንጂ በፍጹም እኔ ሳታየኝ ወደ ቤቷ አትሄድም ነበር አለች ሚስተር ውጪውን እየተመለከተሽ ምን ብለሽ ነው መልክቴ ጻፍሽላት አለ ዳኙ እንዴ ምንድነው ይሄ ሁሉ በጣም ስለምፈልግሽ ከትምህርት ቤት እንደወጣሽ በኔ በኩል እንድትመጪ ብዬ ነው አለች እየገረማት ፈቃደ መፈታቱን ሰምታለች እንዴ አለ ደግሞ ዳኙ ከኔ ጋር አልተገናኘንም ማን ይነግራታል ጥያቄውን በጥያቄ መለሰችለት ስለ ፈቃደ ምን ነግራሽ ታውቃለች አላት ዳኙ ሚስጥረን እየተመለከታት መቼ ውስጥ እያለን እንደምታደንቀው ነግራኛለች አቋረጣት ዳኙ አረ በቅርብ ጊዜ አላት እንዲያው ምንም ነግራኝ አታውቅም ምን ነው አሁንስ ግራ ያጋባህ ነው ከእስር ቤት ሰው ሲፈታ ለማግኘት ያጓጓል እንጂ ያስጠላል እንዴ አለችው ግራ ተጋብታ ፈቃደ ፍሬን ይወዳታል እንደሚወዳትም ታውቃለች እናም እሱ እዚህ ቤት እንደሚመጣ ካወቀች ላትመጣ ትችላለች ብዬ ነው አለና እቅጩን ነገራት እንድጠራት የፈለከው ለዚህ ከሆነ በጣም ልክ አይደለም ዳኙ ፍሬ እንዲህ አይነት ግንኙነት መመስረት አይደለም ሐሳቡም እንዲነሳባት የምትፈቅድ ያለ መሆኗን አውቃለሁ ለምን እንዲህ አይነት ነገር ውስጥ ተከተኛለህ አለችው ኮስተር ብላ አሁንም ውሳኔው የግሏ ነው በመሸሽ ሳይሆን በንግግር መግባባት የሚያስፈልግ ይመስለኛል ከተገናኙ በኋላ ቁርጥ ያለ መልስ ሰጠው እሱም ሐሳቡን ሊተወው ይችላል ዳኙ በሩ ሲንኳኳ ንግግሩን አቋረጠ የመጣው ፈቃደ ነው ከሚስጥር ጋር ተሳስመው ሲያበቁ አልመጣችም እንዴ አለ አልመጣችም አሉት ሁለቱም ፈቃደ ሐሳብ ገባው እንደምመጣ ግን አውቃለች ብሎ ለጥያቄው መልስ ሳያገኝ ዛሬ ደግሞ ትምህርት ቤት ድረስ መልእክት የተላከው ለምንድን ነው እያለች ፍሬወት በሩ ላይ ሆና ይልቅስ ግቢ አለቻት ሚስጥር ከውስጥ ሆና የሳሎኑን በር ከፈት አርጋ ስትገባ በመጀመሪያ ያየችው ፈቃደን ነበር የት እንዳለች እስኪ ጠፋባት ደነገጠች በቅርብ ጊዜ ከወህኒ የተፈቱ ሰዎች መኖራቸውን እንኳን አልሰማችም እሁድ ከርቸሌ ከሄደች ሁለት ወር አካባቢ ይሆናታል ከድንጋጤዋ በቶሎ መውጣት አልቻለችም ሚስጥር ተነስታ እየሳመቻት ደነገጥሽ አይደል አለቻት በጆሮዋ የምትመልሰው አልነበራትም ለፈቃደ እጇን ለሰላምታ ዘረጋችለት እሱም ከሷ ባልተናነሰ ሁኔታ ደንግጧል እጁን ዘረጋ ተጨባበጡ እንዴ እንዲህ ነው እንዴ ሰላም የምትባባሉት አለች ሚስጥር እንኳን ደስ ያለህ አለችው ፍሬወት እንኳን አብሮ ደስ አለን አላት እንደቆመ ዳኙን ሳመችውና ተቀመጠች ሚስጥርን ለምን እንደፈለገቻት መጠየቅ አላስፈልጋትም ለምን እንደተፈለገች ገብቷታል ግን ጨነቃት ምን ብላ ወሬ ትጀምር ሚስጥርም ከሷ እኩል ጨንቋታል እንዳትቀየምባትም ሰክታለች ተጫወቱ አለችና ወደ ጓዳ ገባች ፍሬም ተከትላት ገባች ምን ነው ሚስጥር አለቻት በወቀሳ አይነት ሌላ ጊዜ አወራልሻለሁ አለቻት ባጭሩ ፍሬ ወደ ሳሎን ተመለሰችና ተቀመጠች
ትምርት እንዴት ነው? አላት ዳኙ። ምንም አይልም ጥሩ ነው አለችው ፍሬዮት። የትምርት ቤት ነሽ? አለ ፈቃደም ቀጥል አድርጎ ነገረችው። ስንተኛ ክፍል ገባሽ? 12 ለብሔራዊ ፈተና እየተዘጋጀሽ ነው? አላት ፈገግ ብሎ። ይመስላል አለችው እሷም ፈገግ ብላ። ቀስ በቀስ የቤቱ አየር ቀለል እያለ ሄደ። ሚስትር ሻይና መክሰስ ይዛ መጣች። ሻዩን እየጠጡ ዝምታ ሰፈነ። ልሂድ አይደል? እናቴ ትሰጋለች አለች ፍሬወት ሻዩን ጠጥታ ስትጨርስ። ስልክሽን ብትሰጪኝ ደስ ይለኛል አላት ፈቃደ ሊሰናበታት እየተነሳ። ስልክ ቁጥሯን ሰጠችው። ምንድን ነው የሚያስደስታት? አለ ፈቃደ ፍሬ ከወጣች በኋላ። እኔ እንኳን ለትግሉ ከነበራት ቆራጥነት ያለፈ ዕውቀት የለኝም አለ ዳኙ ሚስጥረን እየተመለከተ። ሚስጥረ መቼም በሚገባ ታውቂያታለሽ አለ ፈቃደም እሷኑ እየተመለከተ። ፍሬን በጣም አውቃታለሁ ብዬ አስባለሁ። ዛሬም ቢሆን ስላደረገችው ፖለቲካዊ ተሳትፎ ደስተኝነት የሚሰማት፣ የትግሉ ግብ ሳይመታ መጨናገፍ በጣም የሚቆጫትና ከእስር በኋላ ሁሉን ረስቶና እንዳልነበረ ቆጥሮ በግል ሕይወት ላይ ብቻ ማተኮር ትክክል ያለመሆኑን የምትናገር፣ ቢያንስ ለትግሉ ሕይወታቸውንና አካላቸውን የሰጡ ጓዶችን መርሳት እንደማይገባ የምታምን ናት። ወደ ግል ሕይወቷ ስመጣ ፍሬ በብዙ መልኩ የተጎዳችና እህት፣ ወንድም፣ ፍቅረኛና ጓደኛ ያጣች ሰው ነች። አፍቃሪ ልቦና እንዳላት ባውቅም አሁን ባለችበት ሁኔታ ወደ ፍቅር ዓለም ለመግባት ዝግጁ አትመስለኝም አለቻቸው ሚስጥረ። ባገኘሽው አጋጣሚ ሁሉ ግን እንደምወዳት ንገሪልኝ አለና ፈቃደ ለመሄድ ተነሳ። ዳኙም ተከተለው። ፈቃደ ለፍሬወት በተደጋጋሚ ደወለላት። በስልክ ሲያናግራት በሚገባ ትቀበለዋለች። የፈለገውን ያህል ታነጋግረዋለች። ለምን አንገናኝም ሲላት ግን አይሆንም ትለዋለች። አንድ ቀን ደወለላትና ኧረ በፈጠረሽ ሻይ አብሮ ለመጠጣትም ቢሆን እሺ በይ አላት ጠንከር ብሎ። በፍጹም አልችልም አለችው እሷም ፍርጥም ብላ። ፈቃደ የፍሬን ስልክ ዘጋና ለሚስጥረ ደወላላትና ሊያገኛት እንደሚፈልግ ነገራት። በምሳ ሰዓት ተገናኙና ምሳቸውን አብረው በሉ። ምሳ እየበሉ ስለ ትግል ሕይወትና ስለ እስር ቤት ቆይታቸው አወሩ። ዳኙ ስለ ሚስጥረ ብዙ የነገረው ቢሆንም ፈቃደ ታሪኳን ከራሷ አንደበት ሲሰማ በጣም ደስ አለው። በተለይም ስለ ደረሰባት ስቃይ ስትነግረው በመገረም ነው የሰማት። ጀግና ነሽ አላት ካዳመጣት በኋላ። በርግጥ የፖለቲካ ዕውቀት ሳይኖረኝ በእምነት ብቻ የከፈልኩት መስዋዕትነት ትልቅ ሊመስል ይችላል። ጀግና ሊባሉ የሚገባቸውን ግን እንደ ምዕራፍ የመሰሉ ሕይወታቸውን የከፈሉ ናቸው። በሕይወቴ የማረሳት ልጅ ነች አለችው። ባውቃት ደስ ይለኝ ነበር፣ ባላውቃትም ያለኝ አክብሮት ከፍ ያለ ነው። ትግባቡ ነበር አላት። በጣም እንዴት አይነት ልጅ ነበረች መሰለህ? ፈገግቷ ከፊቷ ላይ ጠፍቶ አያውቅም። አጠገቤ መጥታ አነጋግራኝ በሄደች ቁጥር ትሰጠኝ የነበረው ጥንካሬ ዛሬም ይሰማኛል። ለማድነቅ የተፈጠረች እስኪመስለኝ ድረስ አድንቃኝ አታበቃም ነበር። መልፈስፈስን አጥብቃ እንደምጠላ ትነግረኝና የእግርሽ ቁስል ይድናል፣ የማያስፈልግ ነገር ተናግረሽ የምታተርፊው የህሊና ቁስል ግን እስከ ወዲያኛው አይሽርም፣ ስለዚህ ውሳኔሽ ትክክል ነው ትለኝ ነበር። ከፍሬ ጋር የነበራቸው መግባባት ደግሞ ልዩ ነበር። አብረው ሆኖ ሳያቸው በጣም ደስ ይለኝ ነበር። ምዕራፍ የሄደች ቀን ፍሬ የሆነችውን ሳስታውስ የሆነ የሚጋሩት ነገር የነበራቸው ይመስለኛል። እንደማትመለስ አውቃ ነበር መሰለኝ ሁላችንን ተሰናብታን ነበር የወጣችው። በዓይኖቿ ፍሬን ፈለገቻትና ከዓይን ላይ የማይጠፋ ፈገግታዋ ተመለከተቻት። ልዩ መግባባት የነበራቸው መሰለኝ አለችው በተመስጦ።
ፍሬ አስቸጋሪ ልጅ ነች አላት ድንገት ከነበረችበት ትዝታ አውጥቷት አስቸጋሪ ሆና እንኳን አይመስለኝም አለችው በቀላሉ ከዚህ የበለጠ ማስቸጋር አለ እንዴ ስንት ጊዜ እንደደወልኩላት ታውቂያለሽ በስልክ በደንብ ታነጋግረኝና እንገናኝ ስላት ብልጭ የሚል ነገር አለባት ሁሉን ነገር ታበላሽዋለች አለ ፈቃደ ቀስ በቀስ ካልሆነ ፍሬዎትን በአንድ ጊዜ መለወጥ ይቻላል ብዬ አላስብም ትዕግስት ብታደርግ ነው የሚሻለው አለችው ሚስጥረ ፍቅር ይዞሽ ያውቃል አለና አስደነገጣት ፍቅር እንጃ አለችው እየገረማት ይቅርታ ስሜቴን የቱን ያህል ልትረጅልኝ እንደምትች ለማወቅ ብዬ ነው አላት ዝምታ ሰፈነ ሁለቱም በየሐሳባቸው ተጓዙና ደቂቃዎች ተቆጠሩ አሁን ግን ምን እየሰራሽ ነው አለና ዝምታውን ሰበረው ፈቃደ ይሄ ነው ምለው ሥራ የለኝም ያገኘሁትን እሰራለሁ ላንድ ወዴ ብዙም አልጨነቅም አሁን በጣም የሚያስደስተኝ የማታ ትምህርት መጀመሬ ነው አለችው ምንድነው የምትማሪው አላት ደግሞ አታውቅም እንዴ ገና አንደኛ ክፍል መጀመሬ ነው እኮ አለችው ሥራ መቀጠር ትፈልጊያለሽ አላት እንዴ ምን ጥያቄ አለው አግኝቼ ነው ከልቧ መለሰችለት ሥራ እንደማትመርጪ ይተማመናለሁ አላት ትኩር ብሎ እየተመለከታት ለሰራው እስከቻልኩ ምንም ቢሆን እሰራለሁ በቃ ነገ ነግርሻለሁ ጽዳትም ይሁን መላላክ ለመጀመር ተዘጋጂ አላት ቀለል አድርጎ እየቀለድክ ነው አለችው ማመን አቅቷት በዚህ የምቀልድ ይመስልሻል አሁን እንሂድ አለና ተነሳ ሚስትረ ከፈቃደ ጋር ተሰነባብታ ስትለያይ በአዲስ ተስፋ ተሞልታ ነበር ፈቃደ ገረማት በጣም ቀናና ደግ ሰው መሆን አለበት አለች ለራሷ ፍሬዮትን ስለምትወዳት ከፈቃደ ጋር ጓደኝነት እንድትጀምር ተመኘች ቤቷ ከመግባቷ በፊት ለዳኙ ስልክ ደወለችለትና ልንገናኝ እንችላለን አለችው በሚገባ የት ነሽ አላት ዳኙ ፍላሚንጎ አለችው በቃ መጣሁ እዚያው ጠብቂኝ አላትና ስልኩን ዘጋው ዳኙ ገና መደበኛ ሥራ አልጀመረም በሚቀጥለው ዓመት ያቋረጠውን የዩኒቨርሲቲ ትምህርቱን ሊቀጥልም ያስባል ሚስትረ ስልኩን ዘጋችና ተመልሳ ፍላሚንጎ ገባች ከፈቃደ ጋር ተቀምጠውበት የነበረው ቦታ ባዶ ነው እዚያው ተቀመጠች ዳኙ ብዙ አልቆየም ምን ተገኘ አላት ከሰላምታ በኋላ መጀመሪያ ተቀመጥ አለችው እሷ እየተቀመጠች ፈቃደን አግኝቼው ነበረ አለችው እና ምን አለሽ አላት በጥድፊያ ፍሬ እምቢ እንዳለችውና እሱ ደግሞ በጣም እንደሚወዳት ነገረኝ አለችው እያዘነች ታዲያ ምን እናድርግ ብለሽ አሰብሽ አለ በሐሳቡ ሊያደርግ የሚችለውን እያውጠነጠነ እኔማ ከኔ ይልቅ አንተ ብትጠይቃት ምናልባት እሺ የምትል ከሆነ ብዬ ነበር አለችው መሞከር እችላለሁ አለ ዳኙ እንደሚያሳምናት እየገመተ እንዲህ እንደምትለኝ እርግጠኛ ነበርኩ አለችው በማመስገን አይነት ቀጠል አርጋ ደግሞ እውነቱን ለመናገር ይህን ለማድረግ ያሳሰበኝ ፍሬ ጥሩ ሰው እንዲገጥማት ባለኝ ምኞት ነው አለችው ይህን ለማለት የተለየ ምክንያት አለሽ አላት ዳኙ ይህን ያህል ፈቃደን ታውቀዋለች ብሎ ስላልገመተ መቼም ቀናነትን መገመት አያስቸግርም ለእኔ ብዙም ለማያውቀኝ ሰው ሥራ ሊፈልግልኝ ማሰቡ ቀናነቱን ነው የሚያመለክተው አለችው የምን ሥራ ነው የሚፈልግልሽ የተገኘውን ነዋ ዋናው ነገር ማሰቡ ነው አለችው በርግጥ በአንድ ነገር ብቻ የሰውን ማንነት ማወቅ ያዳግታል የፈቃደን ቀናነት ግን እኔም እመሰክራለሁ ለማንኛውም ለምን ለፍሬ አንደውልላትም አለ ዳኙ ከፍላሚንጎ ወጡና በህዝብ ስልክ ለፍሬ ደወሉላት በጣም አስቸኳይ ነው እያጠናው ነበር
አለች ፍሬ ዳኙስ ያነጋግራት። ብዙ አትቆይም ደሞም ትንሽ ረፍትም ያስፈልጋል ሚስጥረም አብራኛለች አላት። እሺ መጣለሁ አለችው። ወደ ሱፐር ማርኬት አካባቢ ጠጋ እንደሚሉላት ተነጋገሩ። ዛሬ የሚገርም ነው ለምን እንደፈለጋችሁ ለማወቅ ቸኩያለሁ አለቻቸው ገና ሲገናኙ። መቼም ለድሮ ጉዳይ እንደማይመስልሽ እርግጠኛ ነኝ አላት ዳኙ እየቀለደ። ለዚያ ቢሆን የሚከፋኝ ይመስልሃል አለችው። በሱፐር ማርኬት ህንጻ ስር ካሉት ባንደኛው ካፌቴሪያ ውስጥ ገብተው ተቀመጡና ጨዋታቸውን ቀጠሉ። ሚስጥርና ዳኙ ተያዩ። እኔ ምልሽ ፍሬ አለ ዳኙ ድንገት በጨዋታ መሃል። ፍሬወት ቀና ብላ በጥያቄ አይነት ተመለከተችው። ምን ሆነሽ ነው ፈቃደን እምቢ አልሽው አላት በቀላሉ። የፍሬወት ፊት ሲለዋወጥ ተመለከቱና ሁለቱም ደነገጡ። ልመናና ምልጃ የምፈልግ ሰው መስላችኋለሁ ወይንስ የምደረደር? በንዴት ነው ጥያቄውን ያቀረበችው። ይቅርታ አንቺ ባሰብሽው መንገድ አልሄድንም፣ ይህን ያህል እንደሚያናድድሽ ባለመገመታችንም ይቅርታ አለ ዳኙ ሚስጥረንም በመወከል። ሁለተኛ ስለዚህ ጉዳይ ባናወራ ደስ ይለኛል አለች ፍሬወት። ብዙም ሳይቆዩ ተለያዩ። ሚስጥርና ዳኙ የፍሬን ንዴት ያልጠበቁት ስለነበር ግራ ገብቷቸዋል። ዳኙ በጣም ይቅርታ የኔ ጥፋት ነው አለች ሚስጥር ፍሬ ከሄደች በኋላ። የጋራ ስሜታችን እኮ ነው ይቅርታ ልትጠይቅኝ አያስፈልግም አላት ዳኙ ለማረጋጋት። መቼም ይሁን መች ምክንያቷን እንድታስረዳኝ መጠየቅ አይቀርም አለች ሚስጥር ከዳኙ ጋር ሲሰነባበቱ። የአንደኛ ዓመት ተማሪዎች መመዝገቢያ የመጀመሪያ ዕለት ነው። ከሬጅስትራር መስኮት ግራና ቀኝ በረጅሙ የተዘረጋውን ሰልፍ ጨርሰው ወረፋ የደረሳቸው አስፈላጊውን ከፈጸሙ በኋላ ግቢውን ጎብኙ የተባሉ ይመስል በግቢው ውስጥ ይተረማመሳሉ። አብዛኛዎቹ አንድ አይነት ስሜት ይነበብባቸዋል፣ የስኬታማነት መንፈስ። ፍሬወት ለምዝገባው የመጣችው ብቻዋን ነው። ረጅሙ ሰልፍ መጨረሻ ቆመችና ወረፋዋን መጠባበቅ ጀመረች። ወረፋ እየጠበቀች በሐሳቧ ከአካባቢው ርቃ ሄዳለች። በግቢው ውስጥ ከወዲያ ወዲህ የሚተራመሱትን ወጣቶች እያየች የተሰደዱትንና የሞቱትን፣ የምታውቃቸውንና የማታውቃቸውን ወጣቶች አስታወሰች። ትውልድ ማለት ጎርፍ ነው አለች ለራሷ። አዎ ያለማቋረጥ የሚፈስ ጎርፍ ነው አለችና ደመደመች። በሰልፍ ውስጥ ያሉትንና በግቢው ውስጥ ወዲያና ወዲህ የሚተራመሱትን ወጣቶች በሚገባ አስተዋለችና ወጣቶቹን ለሁለት ከፈለቻቸው። ከምታያቸው አብዛኞቹ በአንድ ዕድሜ ክልል ውስጥ የሚገኙና ከሷ ዕድሜ የሚያንሱ ናቸው። እነዚህ የአዲሱ የትውልድ ጎርፍ አባላት ናቸው አለችና ሌሎቹን ደግሞ አስተዋለች። በቁጥር እንደ ፊተኞቹ ባይበዙም በሰልፍ ውስጥ ተሰበጣጥረው የሚታዩት ጥቂት የሚባሉ አይደሉም። እነዚህኞቹ ደግሞ ያለፈው ትውልድ ጎርፍ ቅሪቶች መሆናቸው ነው አለች በሐሳቧ። አንዳንዶቹ ከሷ ይበልጣሉ፣ አንዳንዶቹ ደግሞ ከሷ እኩል ይሆናሉ። ያም ሆነ ይህ ራሷን ከዚህኛው ቡድን ጋር ፈረጀች። ትምህርት ያቋረጠችባቸውን ዓመታት ቆጠረቻቸው። አምስት ናቸው። አምስት ዓመት ቀላል ጊዜ አይደለም አለች ለራሷ። አንደኛ ዓመት ናችሁ አላት አንድ ወጣት ወደ እሷ ጠጋ ብሎ። አዎ አለችውና የየትኛው ቡድን አባል መሆኑን ወዲያውኑ ገመተች። የእሷ ዕድሜ ክልል ተጋሪ ሊሆን እንደሚችል አሰበች። እሷ ይህንን የኔ ቡድን ያለችውን ትውልድ ለምን እንደተቀላቀለች ታውቀዋለች። የሌሎቹስ ምን ይሆን አለች ደግሞ መጠየቅ በማይታክተው አእምሮዋ።
እያንዳንዱን ሰው የየትኛው እድሜ ተጋሪ መሆኑን በመገመት አምሮዋን ስራ ፍላስ ያዘችው ሰልፉ ሳይሰለቻት ነው ተራዋ የደረሳት። እስከባውን አጠናቀቀች። ሌሎች ልታደርጋቸው የሚገባትን ነገሮችን ፈጸመች። ፍሬወት ይህን ሁሉ ስታደርግ አንዴ እንኳን ስለወደፊት የግል ህይወቷ አላሰበችም። ህይወቷን የምትኖረው ለራሷ መሆኑን ተቀብላ አታውቅም። ሁሌም መኖሯን የምትቀበለው ለእናቷና ለትንሽ ወንድሟ ለሮቤል ስትል ብቻ መሆኑን ነው የምታስበው። ለምዝገባ ዩኒቨርሲቲ ስትሄድ፣ መኝታ ክፍል እንዲሰጣ ስትጠይቅ፣ ትምህርት ተጀምሮ ክፍል መግባት ስትጀምር፣ ሁሉንም ያደረገችው በደመ ነፍስ ነው። ብቻ የእሷን ዘመን ተጋሪዎች ባየች ቁጥር ይህን ትውልድ የመቀላቀላቸው ምክንያት ምን እንደሆነ ራሷን ሳትጠይቅ አልፋ አታውቅም። ክፍል ስትገባ የምትቀመጠው የፊተኛው ወንበር ላይ ነው። የትምህርት አሰጣጡ ከሁለተኛ ደረጃው የትምህርት አሰጣጥ ከመለየቱ በቀር ትምህርት በፍጹም አልከበዳትም። እንዲያውም ለእሷ አብዛኛዎቹ ኮርሶች የክለሳ ያህል ናቸው። በፖለቲካ ትግሉ ወቅት በፍላጎት ይወያዩባቸው የነበሩ እንደ ፍልስፍናና ፖለቲካል ኢኮኖሚ የመሳሰሉትን ትምህርቶች የእድሜና የታሪክ ተጋሪዎቿ ማስተማርም የሚችሉ ናቸው። የአዲሱ ትውልድ አባላት ግን እነዚህ ትምህርቶች አይጥሟቸውም፣ አይገባቸውም። የሁለቱን ትውልድ ጎራ ለመለየት ተጨማሪ መመዘኛ ፈጠረላት። እናም በእነዚህ ክፍለ ጊዜዎች የተማሪዎቹን ተሳትፎ እየተከታተለች ይህ የኛ ትውልድ ነው እያለች መፈረጇን ተያያዘችው። እሷ ግን በትምህርት ሂደት ውስጥ የመሳተፍና የመናገር መብቷን የተገፈፈች ይመስል ዝምታን መረጠች። እንደ ዩኒቨርሲቲው ደንብ ማደሪያ ክፍል ቢሰጣትም ፍሬወት አድራበት ስለማታውቅ የመኝታ ቤት ተጋሪዎቿን እሷም አታቃቸውም፣ እነሱም አያውቋትም። በአንድ የመኝታ ክፍል ውስጥ 6 ሴት ተማሪዎች መመደብ የተለመደ ነው። በክፍሉ ውስጥ 4 አልጋዎች ሲኖሩ እነሱም የሚሰጡት ከአዲስ አበባ ውጭ ለመጡ ተማሪዎች ነው። በተጨማሪ ደግሞ 2 ፍራሾች ይገቡና የአዲስ አበባ ተማሪዎች ይመደባሉ። አንድ ቀን ከክፍል ስትወጣ ለምን የመኝታ ክፍሌን አላየውም አለች ለራሷ። ወደ ቤት መሄዱን ትታ ወደ መኝታ ሕንፃ አመራች። በሩን ያንኳኳችው በቀስታ ነው። ተከፈተላት። ማንን ፈለግሽ? አለች የከፈተው ልጅ። መኝታ ክፍሌ እዚህ ነው አለቻት። ፍሬወት ነሽ? ጠየቀች ልጅቱ በመገረም አይነት። አዎ ፍሬወት ነኝ አለች። ልጅቱ ፍሬወት እንድታልፍ መንገድ ደቀቅ እያደረገች በሩን ዘግታ ወደ ውስጥ ገባች። እመቤት እባላለሁ፣ ተገናኝተን አናውቅም አለች ልጅቱ ፍራሹ ላይ ተመቻችታ እየተቀመጠች። አዎ ተገናኝተን አናውቅም አለችና ፍሬወት ወንበሩ ላይ ተቀመጠች። በፍራሽ ነው የተመደብሽው አይደል? ሌላ ጥያቄ አስከተለች ልጅቱ። አዎ በፍራሽ ነው የተመደብኩት አለቻት። ፍሬወት የኔ ዘመን ተጋሪ የምትለው ትውልድ አካል እንደሆነች እመቤትን ገምታታለች። ለምን ይሆን እሷስ እንደኔ ዘግይታ ዩኒቨርሲቲ የገባችው ብላ ራሷን ጠየቀች። እዚህ ማደር ጀምረሻል? አለቻት እመቤትን ከጥቂት ዝምታ በኋላ። አዎ ጀምሬያለሁ። ልጆቹ ጥሩ ናቸው? ምንም አይሉም መለሰች እመቤት። ክፍሉ ጸጥ አለ። እመቤት ከምታገላብጠው ወረቀት በስተቀር ሌላ የሚሰማ ነገር የለም። ፍሬወት አልቆየችም። ወዲያውኑ ከመኝታ ክፍል ወጥታ ወደ ቤቷ ሄደች። በመንገዷ ላይ ስለ እመቤት እያሰበች ነበር።